ትምህርታችን ካለፈው የሚቀጥል ይሆናል። ባለፈው ሳምንት ፍቅር በሚል ርዕስ ክፍል ሁለትን ማቅረባችን ይታወሳል። የዛሬው ትምህርታችን ክፍል ሶስት ይሆናል። ትምህርታችንን ከመጀመራችን በፊት መጀመሪያ በጸሎት እንጀምራለን። የዘላለም አምላክ እግዚአብሔር ሆይ፣ እስካሁን ስለ ፍቅር ብዙ ነገር ተነጋግረናል። ነገር ግን ጌታ ሆይ፣ አንተን የሚያስከብር የፍቅር ህይወት መኖር እንድንችል እርዳን። የዛሬውንም ትምህርታችንን ባርክልን። እግዚአብሔር አምላክ ሆይ፣ በማስተዋልም ደግሞ በቃሌ መሰረት እግዚአብሔር ሆይ፣ በፍቅር እንድንመላለስ እርዳን። በኢየሱስ ክርስቶስ አሜን። ቅድም እንደተናገርኩኝ ካለፈው የሚቀጥለው ትምህርት ባለፈው ከቆምኩበት ቀጥዬ አሁንም እናገራለሁ። ፍቅር እንግዲህ ዛሬ ተግባራዊ የሆነውን የፍቅርን ገጽታ ነው የምንመለከተው ማለት ነው። ባለፈው ሳምንት እሱ ከእግዚአብሔር ቃል የተጠቀስ እንደነበረ ዛሬም እንደዚሁ አደርጋለሁ። በተለይም የዮሐንስ መልእክት ስለ ፍቅር ብዙ ነገር ይናገራል። የዮሐንስ መልእክት የመጀመሪያ የዮሐንስ መልእክት ማለት ነው ምዕራፍ ሁለት ቁጥር አምስት ቁጥር ሰባት እና ስምንት ንስታ አነባለሁ። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደ ተመላለሰ ራሱ ደግሞ ልመላለስ ይገባዋል። ወንድሞች ሆይ፣ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱም ትእዛዝ የሰማችኋት ቃል ናት። ዳግመኛ አዲስ ትእዛዝን እጽፍላችኋለሁ። ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛው ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም፣ ጨለማም አይኖቹን አሳውሮታል ነው ብለው እንግዲህ ወንድምን ወይም እህትን መጥላት፣ ይህ ማለት ክርስቲያን ወንድምንም እህትንም ሊሆን ይችላል፣ በዓለም ያለውንም መጥላት ነፍሰ ገዳይነት እንደሆነ ነው የምናገረው። በጣም ከባድ ቃል ነው። እንደውም ክርስቲያን ነኝ እያለ እንደዚህ የሚያስብ ሰው ክርስቲያን አይደለም እኮ እያለ ነው ያለው። በብርሃን አለው ይላል፣ ግን በብርሃን አይደለም፣ በጨለማ ነው የሚመላለሰው ነው። ወንድሙን የሚወድ ግን በብርሃን ይኖራል፣ ማሰናከያም የለበትም ይላል። እንግዲህ ፍቅር ለወንድም እውነተኛ ፍቅር ለየቱ እውነተኛ ፍቅር ካለን ማሰናከያ የለብንም ማለት ነው። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም አያውቅም እኮ ነው። ጨለማው አይኖቹ አሳውሮታል። እንግዲህ ይሄ የእግዚአብሔር ቃል በግልጽ እንደምናገረው እግዚአብሔርን እንወዳለን እያል ወንድሞቻችንና እህቶቻችን የምንጠላ ከሆነ በጨለማ እየተመላለስ እንላለን። እሷ የምናደርገው ነገር ሁሉ እኛ እንደምናስበው የሄደ እንዳይደለ ልናስብ ይገባናል ማለት ነው። ቁጥር 15ና 16 ደግሞ እንደዚህ ይናገራል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የስጋ ምኞትና የአይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ከዚህም ክፍል ውስጥ የምናየው ምንድን ነው? የእውነተኛ የእግዚአብሔር ፍቅር ካለን የዓለም ፍቅር ወይም ደግሞ የስጋ ፍቅር ተቃራኒው አይገዛልም ማለት ነው። ይሄ የዓለም ፍቅር ወይም ደግሞ ዓለምም ወይም በዓለም ያሉትን አትውደዱ ስል ይሄ ዓለምና በዓለም ያሉትን መውደድ ምንድን ነው? ይሄ ልዩነትን ማድረግ፣ አድሎ ማድረግ፣ ዓለም የሚሄድበት የራሱ መለኪያ አለ። እንደ ደህንነት የምቆጥረው ወይም እንደ ትክክለኛ ነገር የምቆጥረው ለምሳሌ መበቀልን፣ አንድ ሰው እንደ በሱ ላይ የሆነ ችግር ወይም ጥፋት ቢደርስበት ያንን መልሶ ካልተበቀለ በደካማነት ሊቆጠር የሚችልበት ሁኔታ የዓለም አስተሳሰብ ነው። የእግዚአብሔር የፍቅሩ አስተሳሰብ ግን የዚህ ተቃራኒ ነው ማለት ነው። በዓለም ውስጥ ያለው የዓለም ፍቅር አለ፣ የገንዘብ ፍቅር አለ፣ ባለፈውም ጊዜ እንደጠቀስ ነው። ስለዚህ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የስጋ ምኞትና የአይን አምሮት። ስለ ገንዘብ መመካት፣ ይህ ስለ ገንዘብ መመካት የዓለም ፍቅር ነው ማለት ነው። ባለፈውም ጊዜ በደንብ ስለዚህ ነገር ተነጋግረናል። ከዓለም ስለሆነ እንጂ ከአባት ከጌታ ከእግዚአብሔር ስላልሆነ ማንም ዓለምን ብሎት የአባት ፍቅር በእርሱ ውስጥ የለውም ነው ምለው። እንግዲህ የእግዚአብሔር ፍቅር የአባታችን የእግዚአብሔር ፍቅር በእኛ ውስጥ ካለ በእውነተኛ ፍቅር የምንመላለስ ከሆነ እነዚህ ነገሮች አይገዙኝም ማለት ነው። ዓለሙ ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ይሄ በፍቅር የሚመላለስ በእውነተኛ ፍቅር የሚመላለስ በእግዚአብሔር ይኖራል ለዘላለም ይኖራል ነው ምለው። አሁንም ዮሐንስ መልእክት ምዕራፍ 3:1 ላይ እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እሱን ስላላወቀው እኛንም አያውቀንም። ለዚህ ምክንያት ዓለም እሱን ስላላወቀው እኛን አያውቀንም። እሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠልንም። የእግዚአብሔር ልጆች ተብለን ልንጠራ እግዚአብሔር አብ እንዴት ያለው ፍቅር ሰጠን። የእግዚአብሔር ልጆች ተብለን የምንጠራው ይህንን ፍቅር ስንለማመድ ማለት ነው። ይህንን ፍቅር የማንለማመድ ከሆን የእግዚአብሔር ልጆች ተብለን እንኳን ለመጠራት ድፍረት የለንም ማለት ነው። ቁጥር 11 ላይ እንደዚህ ይላል፣ ከመጀመሪያ የሰማችኋት መልእክት እርስ በርሳችሁ እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ስልክ ስለነበረ ነው። ወንድሞች ሆይ ዓለም ብጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆን ከሞት ወደ ልወድ እንደ ተሻገር እናውቃለን ነው። አሁንም ቢሆን ይሄ ስለ ፍቅር የምንናገረው ዮሐንስም እንደምለው አዲስ መልእክት አይደለም፣ ድሮም የነበረ ዋና ነገር እርስ በርሳችሁ እንዋደድ የምትል ናትና ነው። ለምሳሌ በውስጣችን ክፉ ጥላቻ ከመራራ ቅናትና ምቀኝነት የተነሳ ካለን ሰዎችን ከመጉዳት አንመለስም የሚለውን ባለፈው አንስቼ ነበር። እንዲያውም እስከ መግደልም ልንደርስ የሚቻልበት ሁኔታ እንዳለ ነው። ይህንን ነው እንግዲህ መጽሐፍ ቅዱስ የሚለው ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙ ስራ ስልክ ስለነበረ ነው ብለው በምቀኝነት በቅናት ነው ማለት ነው የገደለው። ቅናት ካለ እስከዚህ ድረስ ሊሄድ የሚችል ነገር ነው። የፍቅር ተቃራኒ የእውነተኛ የፍቅር ተቃራኒ ማለት ነው። እኛ ግን እንደ ቃየል አይደለንም። እኛ ወንድሞችን የምንወድ ስለሆን ከሞት ወደ ህይወት ተሻግረናል እኮ ነው ብለው አሁን ክርስቲያን ነኝ እያለ ወንድሙን ወይም እህቱን የሚጠላ ክርስቲያን አይደለም ማለት ነው። ዕዳ አለበት ማለት ነው። ከሞት ወደ ህይወት አልተሻገረም ማለት ነው። በዚህ ክፍል ውስጥ እንደምናገረው እኛ ግን እንደዚያ አይደለም። እኛ ግን ወንድሞችን የምንወድ ስለሆን ከሞት ወደ ህይወት እንደተሻገር እናውቃለን። ወንድሙን የማይወድ በሞት ይኖራል ነው ነው ተፈርዶበታል ነው ነው የከባድ አባባል ነው። ነገር ግን የእግዚአብሔር ቃል የሚናገረው እኛ ዝም ብለን ለዘብ ብናደርግ ሊሆን ስለማይችል ያለውን እውነት በግልጽነት መነጋገር አለብን። እንዲያው ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ ስጋይም የሆነ ሁሉ የዘላለም ህይወት በእርሱ እንዳይኖር ነው ማለት ነው። እንግዲህ ማራት ላካ በወንድሞች እና በልጆች ላይ በሰው ላይ በተለያዩ ምክንያቱም በምንም ምክንያት ይሁን በምንም ማራራ ጥላቻ ካለ ነፍሰ ገዳይ ነን ማለት ነው። የዘላለም ህይወት በእንዲህ አይነት ውስጥ እንዳይኖር ታውቃላችሁ ነው ብሎ የሱ ተቃራኒ ደግሞ ቁጥር 17 ላይ ቁጥር 16 ላይ እንደምናገረው እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በፍቅር ማለት ነው። በዚህም ፍቅር እናውቃለን። ይሄ እንግዲህ የፍቅር የመጨረሻ ደረጃ ነው። ጌታ ይህንን አድርጎታል። ግን በዚህ ዘመንም ከእውነተኛ የኢየሱስ ፍቅር የተነሳ ነፍሳቸውን ለሌሎች አሳልፈው የሚሰጡ ሰዎች ብዙ አሉ። ምክንያቱም የኢየሱስ ፍቅር ግድ ስለሚያን ማድረግ ከባድ የሚመስለው ግን ከባድ ላይሆን ይችላል። እውነተኛ የእግዚአብሔር ፍቅር በውስጣችን ሲኖር ከስስት ከመስጠትም አልፎ ህይወትን መስጠትም ይሆናል ማለት ነው። እንደውም ምንድነው የምለው ዮሐንስ፣ እኛም ስለ ወንድሞቻችን ነፍሳችንን አሳልፈን ልንሰጥ ይገባናል ነው ምለው። እንደውም እዛ ላይ ባልንጀራህን እንደ ራስህ ውደድ ነው ምለው። ግን እዚህ ላይ አሁን ዮሐንስ እያለ ያለው ከዛም ያለፈ ነገር ነው። ባልንጀራህን ከራስህም እንደው አሳልፈ ውደድ የሚል ነገር እንግዲህ እውነተኛ ፍቅር ይሄ ነው። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል ነው ምለው። እንደው ይሄ የዚህ ምድራዊ ነገር ይቅርና ህይወታችንን እንኳን ልንሰጥ እንደሚገባን ነው። የእግዚአብሔር ፍቅር ሲገዛን ይህም ይቻላል። ይህም ደግሞ አስቸጋሪ ነገር ነው ብለን የምናልፈው ጉዳይ አይደለም። ብዙዎቹም ደግሞ በህይወታቸው ይህንን አድርገውታል ስለ ኢየሱስ ክርስቶስ ሲሉ ማለት ነው። እንዲያውም ቀጥሎ ታዲያ ምንድን ነው ምለው፣ ህይወታችንን ለወንድሞቻችን አሳልፈን ልንሰጥ ይገባናል ይልና ቀጥሎ ነገር ግን በዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያራራልን ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ስለ እንግዲህ ፍቅር የሚሰጥ መሆኑ ነው የሚያሳየው። ይሄ ያ ፍቅር አይደለም፣ የተግባር ፍቅር ነው። ያለንን ወንድሞቻችን ሲቸገሩ ካረዳ መርዳት በሚገባን ቦታ ካረዳ የሚያስፈልገውን እያየን ዝም ብለን በአፍ ብቻ ፍቅርን ገልጸን ብናልፍ ይህ አይሆንም እኮ ነው እያለ ያለው። እና የዚህ ዓለም ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእሱ እንዴት ይኖራል ይልና ጥያቄ ይጠይቃል። እንዴት ይኖራል? ወንድሙ ሲያስፈልግ በአጠገቡ ያለውን ወንድሙን ሲቸገር ያረዳ የእግዚአብሔር ፍቅር አለኝ ብሎ ለመናገር እንዴት ይችላል ነው ብለው አይችልም ነው እያለ ያለው። ይልቅ ምንድን ነው የምለው ቁጥር 18 ላይ ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ነው። ፍቅራችን በተግባር የሚገለጽ ነው። ይሄ እውነተኛ ሰማያዊ ፍቅር በተግባር የሚገለጽ ፍቅር ነው። የቃል ፍቅር፣ የአንደበት ፍቅር፣ የማስመሰል ፍቅር፣ የታይታ ፍቅር ሳይሆን በተግባር የሚገለጽ የሚቸገሩትን በምንችለው አቅም ማድረግ የሚገባንን እንድናደርግ አቅም የሚኖረው ፍቅር እንጂ ዝም ብሎ ያ ፍቅር አይደለም። ዮሐንስ አንደኛ ዮሐንስ ምዕራፍ አራት ዮሐንስ መልእክት ምዕራፍ አራት ቁጥር 7 ላይ እንዲህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። የሚያፈቅር ከእግዚአብሔር ነው፣ የሚወደውም ሁሉ ከእግዚአብሔር ተወልዷል ነው የሚለው። ፍቅር ያለው ከእግዚአብሔር ተወልዷል ነው የሚለው። እሱም ደግሞ እግዚአብሔርን ያውቃል ነው የሚለው። እውነተኛ ፍቅር ያለው እግዚአብሔርን ያውቃል፣ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ ነው የሚለው። እዚህ ላይ አጽንቶ እንደገና ይሄንን ተግባራዊ ፍቅር፣ ይህ በተግባር መገለጽ ያለበትን ፍቅር ይናገራል። ቁጥር 8 ላይ እንዲህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም ነው። እንግዲህ ይህም አሁን በተግባር የሚገለጽ ነው። ፍቅር የሌለው እግዚአብሔርን አያውቅም። በተለያዩ ምክንያቶች ፍቅራችንን ከጣን እግዚአብሔርን አናውቅም እኮ ማለት ነው። እግዚአብሔር ፍቅር ነውና በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደ ስለ ኃጢአታችን ማስተሰሪያ የሆን ዘንድ ልጁን እንደላከ እንጂ እግዚአብሔርን እንደወደድ ነው አይደለም። እንግዲህ እግዚአብሔር ልጁን እስክሰጥ ድረስ እግዚአብሔር ራሱ ለእኛ እስክሰጥ ድረስ ከወደደ እኛ ደግሞ ምንላል? ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደ እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። የቁጥር 11 ላይ ያለው ነው። እግዚአብሔር ራሱን አሳልፎ እስኪሰጥ ከወደደ እኛም ደግሞ እርስ በርሳችን ልንዋደድ ይገባናል ነው ብለው። እግዚአብሔር ማንም ከቶ አላየው። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩ በእኛ ፍጹም ሆናል። እርስ በርሳችን የምንዋደድ ከሆነ የትእዛዛቱ ፍጻሜ ነው። ክርስቲያኖች ነን ብለን አፋችንን ሞልተን መናገር እንችላለን። ልባችንም ይመሰክርልናል፣ ህሊናችንም ይመሰክርልናል፣ ሰዎችም ይመሰክርልናል። በዓለም ያሉትም ሰዎች እኛ የእግዚአብሔር ሰዎች መሆናችንን በፍቅራችን ያውቃሉ። አለዚያ ይህንን ትተን ዝም ብለን ክርስቲያኖች ነን ብንል ከቃሉ ጋር እየሄድን አይደለም ማለት ነው። እንግዲህ ፍቅር በተግባር የሚገለጽ ነው ማለት ነው። አሁን ዮሐንስ እንደተናገረው አሁንም ቁጥር 20 ላይ እንደዚህ ይላል፣ ማንም እግዚአብሔርን ይወዳል ቢያለ ወንድሙን ቢጠላ ሐሰተኛ ነው ብለው ምዕራፍ 4 ቁጥር 20 ላይ ማለት ነው። እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? እንግዲህ የእግዚአብሔር ሰዎችንን አገልጋዮችንን እግዚአብሔርን እናመልካለን፣ እግዚአብሔርን እናከብራለን፣ የእግዚአብሔር ሕዝብንን እያለን ወንድሞቻችን በአንድ ምክንያት ይሁን በሌላ የምንጠላ ከሆነ አይደለም ማለት ነው። እግዚአብሔርን እወዳለሁ የሚል የዚህ ፍቅር መገለጫው ወንድሙን በመውደድ ይታያል ማለት ነው። ይህንን እግዚአብሔርን እወዳለሁ እያለ ወንድሙን የሚጠላ ከሆነ ሐሰተኛ ነው እያለ ብሎ ያለው ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዲወደው እንዴት ይችላል? በጣም የቁጥር 20 ላይ ያለው ማለት ነው። እግዚአብሔርንም የሚወድ ወንድሙ ደግሞ እንዲወድ ይህች ትእዛዝ ከእርሱ አለች። እግዚአብሔርን የሚወድ ሰው በመጀመሪያ ደረጃ ለወንድሙ ለእህቱ የሚቀጣጠል ፍቅር ሊኖረው ይገባል። እንግዲህ እግዚአብሔርን ፊት ለፊት ማየት አንችልም፣ ክብሩ ታላቅ ነው። እግዚአብሔር እሱ ታላቅ አምላክ ስለሆነ እግዚአብሔርን እናመልከዋለን፣ እንወደዋለን። ነገር ግን ይህንን ታላቅ አምላክ እናመልካለን እያልን ወንድሞቻችን በተለያዩ ምክንያቶች እየጠላን ባለፈው ጊዜ የተማርነው ትምህርት አሁንም እያያዝን ነው ማለት ነው። በራስ ወዳድነት፣ በቅናት፣ በምቀኝነት፣ በዘር ወይም በጎሳ አስተሳሰብ ወንድሞቻችንን የምንጠላ ከሆነ እንግዲህ የእግዚአብሔር ቃል እዚህ ላይ ግልጽ አድርጎ ጥያቄ እየጠየቀ እንላለን። ያየውን ወንድሙን የማይወድ ያላየውን እግዚአብሔር እንዴት ሊወደው ይችላል? በምንም ምክንያት ይሁን በምንም ወንድሞቻችንን ልንጠላ አይገባንም፣ አልተፈቀደልንም። በምንም አይነት ተአምር ይሄ ሊሆን የማይገባ ነገር ነው። ከሁሉም ደግሞ እግዚአብሔር ቃል ከመሰረቱ ፈቀቅ ብለናል፣ መሰረቱን ለቀናል ማለት ነው። ወይም ደግሞ በህሊናችን እግዚአብሔርን እያመለክን ነው እያልን ከመስመር ወጥን፣ ዝም ብለን ድምፅ እያሰማን ነው እንጂ እውነተኛ ህይወት ያለውን ክርስትና እየተለማመድን አይደለም ማለት ነው። ምክንያቱም እግዚአብሔር ቃል ግልጽ አድርጎ እንደምጠይቀው እግዚአብሔርን ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዲወደው እንዴት ይችላል? እግዚአብሔርን የሚወድ ወንድሙ ደግሞ እንዲወድ ይህች ትእዛዝ ከሱ አለች። ከየትም ይሁን ከየትም ማናችንም ብንሆን ወንድ፣ ሴት፣ ባለስልጣን፣ ተራ ሰው፣ ነጋዴ፣ ተማሪ፣ ያልተማሪ፣ ከየትም ዘር፣ ከየትም ጎዛ፣ ነጭ፣ ጥቁር፣ ምንም ይሁን ምንም ይሄ መለኮታዊ መመሪያ ነው። መለኮታዊ ትእዛዝ ነው። የእግዚአብሔር መሆናችን የሚታወቀው ወንድሞቻችንን በመውደዳችን ነው። ክር ያለ ጥላቻ በአንድ ምክንያት ይሁን በሌላ በወንድሞቻችንና በእህቶቻችን ላይ ካለ እንግዲህ ሕይወታችን ችግር ላይ እንደሆነ ልንገምት ልናውቅ ይገባናል። እንግዲህ አምላካችንን እግዚአብሔርን መውደዳችን የሚታወቀው ወንድሞቻችንን እህቶቻችንን በመውደዳችን ነው። የሰው ልጅንም ደግሞ በዚህ በክርስቶስ ኢየሱስ ፍቅር ስንወድ ማለት የሚጠፉት ወደ ሕይወት እንዲመጡ ለነሱ ሸክም የሚኖረን የእግዚአብሔር ፍቅር በእኛ ውስጥ ሲኖር ነው። ይህ የእግዚአብሔር ፍቅር ሲኖር ወንድሞቻችንና እህቶቻችንን እንወዳለን። ለሌሎች እንዲድኑ ደግሞ ሸክም ይኖረናል ማለት ነው። ይህ እውነተኛ የእግዚአብሔር ፍቅር ነው። አሁን ያዕቆብ ምዕራፍ ያዕቆብ መልእክት ምዕራፍ 2:8 ላይ ያለውን አነባለሁ። ነገር ግን መጽሐፍ ባልንጀራህን እንደራስህ ውደድ እንደሚል የንጉሥን ሕግ ብትፈጽም መልካም ታደርጋላችሁ፣ ብትፈጽሙ መልካም ታደርጋላችሁ፣ ለሰው ፊት ግን ብታደሉ ኃጢአት ይሰራላችሁ ነው የሚለው። እዚህ ላይ እውነተኛ ፍቅር አድሎን ይቃወማል ማለት ነው። ለሰው ፊት ብታደሉ በምንም ምክንያት ይሁን በምንም፣ በሀብት ደረጃ፣ በትምህርት ደረጃ፣ በክብር ደረጃ፣ በዘር ደረጃ አድሎ ብናደርግ ኃጢአትን እንሰራለን ማለት ነው። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ባልንጀራህን እንደራስህ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ፣ ለሰው ግን ፊት ብታደሉ ኃጢአት ትሰራላችሁ። አሁን አድሎ በተለያዩ ምክንያቶች በዓለም ሰፍቶ ታያላችሁ። በእኛም በእግዚአብሔር ሰዎች መካከል ይሄ ነገር በብዛት ሊኖር ይችላል። ማዳላት የፍቅር ጉድለት ነው። ማዳላት ደግሞ ኃጢአትን መስራት ነው። የእውነተኛ ፍቅር ጉድለት መሆኑ ማለት ነው። ለሰው ፊት ብታደሉ በምንም ምክንያት ይሁን በምንም ኃጢአት ይሰራላችሁ ነው ብለው እንግዲህ ኃጢአትን እንዳትሰራ አድሎ ፍቅራችን አድሎዊ መሆን የለበትም። የእውነተኛ ፍቅር ነው አድሎ የሌለበት ፍቅር ነው ማለት ነው። አሁንም ያዕቆብ መጽሐፍ ምዕራፍ 2:14 ላይ እንዲህ ይላል፣ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸው ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱ በደህና ሂዱ፣ እሳት ሞቁ፣ ጥገቡ ብላቸው ለሰውነት ግን የሚያስፈልገውን ባሰጧቸው ምን ይጠቅማል? ምን ይጠቅማል ወይም ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በእርሱ ሊሞት ነው። ይሄ እውነተኛ ፍቅር በተግባር የሚገለጽ ነው። ቅድምም ይህን ነገር ለመጥቀስ ሞክር ያለው እንግዲህ ወንድሞቻችን የምንወድ ስንሆን መርዳት ስንችል ገንዘብ እያለን ከገንዘብ መውደድ ከወንድሞቻችንና ከእህቶቻችን በላይ የገንዘብ ፍቅር በልጦብን የሚገኝ ከሆነ ሲቸገር እንኳን ማድረግ ስንችል አቅም እንኳን ሲኖረን አናደርግም ማለት ነው። እንደዚህ የምናደርግ ከሆነ ግን ይሄ ፍቅር እውነተኛ ፍቅር አይደለም ነው ብለው። ወንድሞች ሆይ እምነት አለኝ የሚል በክርስቶስ ኢየሱስ እምነት አለኝ የሚል ማለት ነው፣ ስራ ግን የሌለው እንግዲህ እውነተኛ እምነት እውነተኛ ክርስትና እምነት በተግባር የሚገለጽ ነው። እምነት ከስራ ተለይቶ ዋጋ የለውም እያለ ነው ያለው። በአፍ ይህንን ክፍል አሁንም ደግሜ ባነበው ጥሩ ነው። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ውስጥ ሊያድነው ይችላልን? ወይስ ፒላቱ ከነንቴ አንዱ በደናሂ ሳትሙክ ትገቡን ብላቸው ለሰውነት ግን የሚያስፈልጉት ባሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ ይሞት ነው። እንግዲህ እውነተኛ ፍቅር በተግባር የሚገለጽ ነው ማለት ነው። በተግባር የማይገለጽ እምነት ህይወት የሌለው እምነት ነው ነው። በዙሪያችን እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ትምህርት ስንችል በጎ ነገር ማድረግ ስንችል ለወንድሞቻችንና ለእህቶቻችን በጎ እናደርጋለን። የሚገርመው ነገር ይህንን በማድረጋችን ከማንም በላይ ተጠቃሚዎች እኛው ነን። ፍቅርን ለወንድም ለእህት በተግባር በመግለጻችን፣ በመርዳታችን፣ ሲራቡ በመመገባችን፣ ሲጠሙ በማጠጣታችን፣ እንዲሁም ሲታረዙ በማልበሳችን፣ በሚያስፈልግበት ሁኔታ ህይወታቸውን እንዲመሩ በጎ ነገር በማድረጋችን ይህንን እውነተኛ ፍቅር ስንለማመድ፣ በተግባር የሚገለጸውን ፍቅር ስንለማመድ ከማንም በላይ የመጀመሪያ ተጠቃሚዎች እኛ ነን። እግዚአብሔር ፍቅርን በእውነት ስንለማመድ እግዚአብሔር ይባርከናል። ይህንን በማድረጋችን እግዚአብሔር በእውነት በሚያስደንቅ ሁኔታ እኛ ባልጠበቅነው መንገድ እኛን ይባርከናል። እውነተኛ የፍቅር ህይወት በረከቱ ከማንም በላይ ለዛ ለሚለማመደው ሰው ነው። እሱ ለጌታ ለእግዚአብሔር ፍቅር ብሎ ለወንድም ለእህት በጎ ነገር በማድረግ በማብላቱ፣ በማጠጣቱ፣ በማስተማሩ፣ በመርዳቱ እግዚአብሔር ደግሞ የፍቅር ጌታ ስለሆነ በፍቅር እሱን የሚያመልኩትን ልጆቹን እጅግ ስለሚያከብርና ስለሚወድ እርሱ ሰውየው ያልጠበቀውን ያንን የሚተገብረው ሰውየው ያልጠበቀውን በረከት ይሰጣል። በረከቱ በብዙ መልክ ሊገለጽ ይችላል። ይህ የፍቅር ውጤት ነው። ፍቅር በተግባር በሚገለጽበት ጊዜ የአንደበት ፍቅር ያ ፍቅር ሳይሆን የተግባር ፍቅር ሲሆን በተግባር የኖሩ ሰዎች በእውነት እጅግ በጣም ይባረካሉ። እንዲያውም ከሰጡት በላይ እነሱ እግዚአብሔር አሁኑኑ ለእኛ እኛ የሰጠነውን ይስጠን በሚል ሲሌት አይደለም ያንን ያደረጉት። ለጌታ ካላቸው ፍቅር የተነሳ ለወንድም ለእህት አድርገዋል። እግዚአብሔር ግን በሚያስደንቅ ሁኔታ ይህንን በጎ የሚያደርገው ሰው በዘመኑ ሁሉ ድንቅ የሆነ መባረክ በሕይወቱ ሊሆን፣ ይህ መባረክ በጤና ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ ልጆቹ ዘሩ መባረክ ሊሆን ይችላል። ምናልባት አሁን ከዚህ ጋር የተያዘው ነገር ይሄ የፍቅር ህይወትን የመለማመድ ውጤት በራሳችን ሊሆን የሚችለው ከእግዚአብሔር ዘንድ የሚለው ወደ መጨረሻው አካባቢ እዚህ ላይ ደግሞ ተጨማሪ ሀሳብ እናገራለሁ። ግን ወደ ዋናው ነጥባችን ስንመለስ እውነተኛ የክርስትና ፍቅር በተግባር የሚገለጽ ነው። ክርስቶስን ወዳለው እያለ ወንድም ይህት ሲያጣ ያራራ ማድረግ ሲችል እንዲያው ይህ እጅግ በጣም እግዚአብሔር ዘንድ ትልቅ ግምት የሚያሰጥ ወይም ደግሞ እጅግ በጣም የወረደ ነገር ይሆናል ማለት ነው። እንዲያው እኛ እንደምናስበው እንዲህ ስራ የሌለው እምነት ቢኖር በራሱ ይሞት ነው ነው። እውነተኛ ፍቅር በተግባር የሚገለጽ ነው። ወንድሞችና እህቶችን ልንረዳ ይገባናል ነው ብለው። ግን አንዳንድ ጊዜ ይህንን በማድረግ ፈንታ ለሌሎች በጎ ማድረግ ሲገባል ለሌሎች በጎ ሲሆን ደግሞ ተቃራኒ ይሆናል። እውነተኛ የእግዚአብሔር ፍቅር በእኛ ውስጥ ከሌለ ማለት ነው። እንዲያውም እርስ በርሳችን ጥሩ አይነት እይታ አይኖረንም። እውነተኛ የእግዚአብሔር ፍቅር ከሌለን ቅናትና ምቀኝነት፣ ተንኮል፣ ክፋት በማዕከላችን ሲሰፍን እንመለከታለን። ይህ ደግሞ ልክ ቅድም ወንድሜ ንበላው ናቶ ወይም በባጣበት ጊዜ ሂድና ምድር ሳትሰክልና እሳት ሙቅ ብትል ምን ትርጉም ይሰጣል እንደሚለው ማለት ነው። ያዕቆብ ልክ ወንድሞቻችን አይቶቻችን በጎ ሲሆንላቸው ልባችን የማይወድ ከሆነ የእግዚአብሔር ቃል ይሄ የፍቅር ጉድለት መሆኑን ይህንን አስረግቶ ይናገራል። እስቲ እንዲያውም 13 18 ያለውን ላነብ። ከነንቲ ተበበኛና አስተዋይ ማን ነው? በመልካም አኗኗር ሥራውን በጥበብ የዋህነት ያሳይ። ነገር ግን ማራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወጣ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና። ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላም ታራቂ ገር ይሽባል፣ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። የጽድቅንም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። ይህ እንግዲህ ድንቅ ነው። ይህ በእውነት ከነቴ ሰማያዊ ፍቅር አለኝ የምል የእግዚአብሔር ፍቅር አለኝ የምል እግዚአብሔርን አመልካለሁ የምል እኔ የእግዚአብሔር አገልጋይ ነኝ የምል እኔ የእግዚአብሔር ሰው ነኝ የምል እኔ እግዚአብሔርን ወዳለሁ የምል እኔ ለእግዚአብሔር ይገዛለሁ የምል እኔ ሁለመናዬን ለእግዚአብሔር እሰጣለሁ የሚል ሰው ሁለመናዬን የእግዚአብሔር ፍቅር ሁለመናዬ እኔ የእግዚአብሔር ፍቅር አለኝ የሚል የእግዚአብሔር ፍቅር ሊገዛው ይገባል። እንዲህ አይነት ሰው ይሄ አለኝ፣ ይሄ ሰማያዊ ፍቅር አለኝ፣ አመልካለሁ፣ እገዛለታለሁ፣ አገለግላለሁ፣ እኔ የእግዚአብሔር ሰው ነኝ የሚል እሱ ማን ይሄ ሰው ከእናንተ ጥበበኛና አስተዋይ ማን ነው? እንደዚህ የእግዚአብሔር ሰው ነኝ የሚል እግዚአብሔርን አመልካለሁ የሚል ማን ነው ያለ እኮ ነው እየጠየቀ ያለው። እንዲህ አይነት ሰው በመልካም አኗኗር ስራውን በጥበብና የዋህነት ያሳይ። ምን ማለት ነው? እዚህ ላይ የእግዚአብሔር ሰው ነኝ የሚል የእግዚአብሔር ሰው ስራውን በጥበብ የዋህነት ያሳይ። የዋህነት የሚለው የመሰሪ ግልጣብልጥነት፣ ሁሉ ነገር ለራስ ስግብግብነት ያለበት አካሄድ፣ ለሌላው በጎ ነገር ሲሆን አለመውደድ፣ ከቅንዓትም ጋር የተያዘ የዋህ ልብ፣ ገር ልብ፣ በጎ ሲሆን የሚወድ፣ ክፉ ነገር ሲሰራ እግዚአብሔር ሲናገረው በቀላሉ የሚመለስ፣ እያወቀ ልቡ እያወቀ የማይከራከር። ይህ እንግዲህ እውነተኛ የእግዚአብሔር ፍቅር በልቡ ውስጥ ያደረበት ሰው ባህሪ ነው። የዋህነት አንዱ ለሰው በጎ ሲሆን ደስ የሚለው፣ ከበጎ ነገር ጋር ደስ የሚለው፣ ለሌላው በጎ ሲሆን ደግሞ ደስ የሚለው ማለት ነው። ለሌላው ሲሳካለት ደስ የሚለው፣ ለሌላው ሲሆን ደስ የሚለው፣ የሌላ ነገር ለማሰናከል የማይሮጥ ስራው እንግዲህ የዋ ማለት ይሄ ነው። ይሄ ሰማያዊ ጥበብ አለኝ የሚል የእግዚአብሔር ፍቅር አለኝ የሚል ሰው ስራውን በጥበብ የዋይነት ያሳይ። ነገር ግን የዚህ ተቃራኒ ቃሉ እንደምናገረው ነገር ግን መራራ ቅንዓትና አድመኛነት በልባችሁ ብኖርባችሁ አትመኩ። እንግዲህ የእግዚአብሔር ሰዎች ነን እያል መራራ ቅንዓትና አድመኝነት በልባችን ካለ የእግዚአብሔር ፍቅር በእኛ ውስጥ የለም ማለት ነው። መራራ ቅንዓት ለማሰናከል የሚሮጥ ጨካኝ የዋህነት ተቃራኒ፣ አጥፊ፣ አሰናካይ፣ በስውርም ሊሆን ይችላል በጥበብ ወይም በግልጽ ሰው ሲያይም ያ ሰው ሲያይም ሳይም ሊሆን ይችላል። እንዲህ አይነት ቅንዓት፣ እንዲህ አይነት መራራ ጥላቻ፣ እንዲህ አይነት መራራ ቅንዓት እና ከእኛም አልፍን ደግሞ ያንን ለማሰናከል ጥበብን ተጠቅመን አድማ ፈጥበን ለማጥፋት የመነሳሳት ሁኔታ ካለ ማለት ነገር ግን መራራ ቅንዓትና አድመኝነት በልባችሁ ቢኖርባችሁ አትመኩ ነው እኮ የምለው። አትመኩ፣ አትደግፉ፣ አትውደዱ። በልባችሁ ቢኖር ተቃወሙት። የሥጋ ሀሳብ ነው እኮ ነው የምለው። እንዲህ አይነት መራራ ቅንዓት አት በእውነትም ላይ አትዋሹ። ልባችሁ ያንን እንኳን ቢፈልግ የእውነት የሆነው ፍቅር ስለሆነ የዛ የመራራ ቅንዓት የአድመኝነት ተቃራኒው ፍቅርን መደገፍ ላድርጉት ነው ብለው በእውነትም አትዋሹ። የዚህ አይነት ቅንዓት ክፋትና ምቀኝነት መራራትላቻ ብኖር ይህ ጥበብ ከላይ የሚወርድ አይደለም እኮ ነው የሚለው። መራራትናት ካለ ይህ ከላይ የሚወርድ አይደለም። መራራትናትና ቅመኝነት ምንድን ነው? እሱም የምድር እኮ ነው ነው የሚለው። የዓለም አሰራር ነው። ዓለም በዚህ በማሰናከል ዓለም ትታወቃለች። በጎ ነገር የእግዚአብሔር ሀሳብ በልባችን ውስጥ ከሌለ እኛም በአካሄዳችን ዓለም እንዴት መስል እንችላለን? የእግዚአብሔር ሰዎች እየተባል ተብለን እየተጠራን ማለት ነው። ይህ ከዓለም ነው እኮ ነው የሚለው። ይህ የምድር ነው የስጋም ነው እኮ ነው የሚለው። የስጋ አስተሳሰብ ነው እንጂ የእግዚአብሔር የፍቅሩ አካሄድ አይደለም። እንደውም አስቱ ተርፎ በጣም የሚያስፈራው ነገር ምንድን ነው? መራራ ጥናትና አድመኝነት በወንድሞችና በእህቶች ሊኖር አይገባም። በሰዎችም ዘንድ ለሌሎች እንዲህ ነገር መሆን እንደማይገባም ይናገርና ይሄ መራራ አድመኝነትና ጥናት የምድር ነው። የምድር ወይም የስጋ ብቻ ሳይሆን የአጋንንትም ነው። መራራ ጥናትና አድመኝነት እንግዲህ የአጋንንት ነው። አጋንንት ይህንን ይወደዋል። አጋንንት በቅናት ይሰራል። አጋንንት በምቀኝነት ይሰራል። ባለፈው ትምህርታችን አንዱ የስጋ ስራ አድመኝነት፣ ቅናት፣ ምቀኝነት እንደሆነ ነው። እንግዲህ አድማ የሚያደርግ ሌሎችን ለማጥፋት፣ ለማሰናከል፣ ነገር ለማበላሸት ሌሎችንም አስተባብሮ ቅናትና ምቀኝነትን የሚያደርግ ቅናትና ምቀኝነት አድመኝነት ካለ የስጋ ስራ ነው። ቅንአትን የሚለማመድ ሰው ወይም ምቀኝነትን የሚለማመድ ሰው ወይም አድማ በአድመኝነት ሌሎችን ለመጉዳት ወይም በማንኛውም መልክ አድማን የሚያደርግ የእግዚአብሔርን መንግስት እኮ አይወርስም ነው ብለን እኛ ብዙ ጊዜ ትኩረት የምንሰጠው ወይም ደግሞ እነዚህ ነገሮችን በትክክል ምናልባት ማለት እንደሌለብን ነው። የሚገድል ሰው ብቻ ወይም ዝሙትን የሚሰራ ብቻ አይደለም የእግዚአብሔርን መንግስት የማይወርሰው። ቅናት፣ መራራ ቅናት ያለው ቅናትና ምቀኝነት ያለውም ሰው የእግዚአብሔር መንግስት አይወርስም ነው ብለው ልክ ከዝሙት ጋር እኩል የእግዚአብሔር መንግስት አያስወርስም ማለት ነው። ቅናትና ምቀኝነት ካለ በመካከላችን በማንም መልክ በምንም መልክ በምንም አካሄድ ይሁን ቅናትና ምቀኝነት በእግዚአብሔር ዘንድ አጸያፊ ነው። የስጋ ነው፣ የዓለም ነው፣ የሰይጣን ነው። ሰይጣን የሚሰራበት መሳሪያ ነው። ብዙ ጊዜ ሰይጣን በዓለም ላይ አንዱ የሚሰራበት ዋነኛው መሳሪያ የቅናትና የተንኮል የምቀኝነት አካሄድ ነው። ለአንዱ በጎ ሲሆን አገሮች አንዱ አገር በጥሩነት ሲያድግ ሌላው ላይ ወድ ይችላል። በማህበረሰብ መካከል ለአንዱ በጎ ሲሆን ሌላው ላይ ወድ ይችላል። ይህ ቅናት ነው ማለት ነው። ምክንያቱም የእግዚአብሔር ቃል ባልንጀራ ዘራችን ውደድ ካለ እኔ ማደግ እንደሚፈልግ ሌላው ሲያድግ ደስ ይለን ይገባል ማለት ነው። እኛ ሰማያዊ ፍቅር ካለ ነገር ግን የዚህ ተቃራኒ የሆነው እውነተኛ ፍቅር ከሌለን ካልተጠነቀቅን ሽጋ የሚፈልገው ደግሞ ማሰናክልን፣ ቅናትን፣ ምቀኝነትን፣ አድመኝነትን ስለሆነ የዛ ደጋፊ ደን እንገኛለን የእግዚአብሔር ሰዎች እየተባል ማለት ነው። በዓለም ከፍተኛ ትርምስ እየተፈጠረ ያለው አንዱ ውጤት የቅናትና የምቀኝነት ውጤት ነው። ይህም ማለት የፍቅር ጉድለት ማለት ነው። ከቅናትና ከምቀኝነት የተነሳ የብዙ ሰዎችን ሕይወት አበላሽ የተጎዳበት ሁኔታ አለ። በአንድ በሌላ ምክንያት የብዙ ሰዎችን ሕይወት አካሄድ ተበላሽቶ ሊሆን ይችላል። ቅናትና ምቀኝነት የስጋ ስራ ነው። ከዓለም ነው፣ ከስጋ ነው፣ ከሰይጣን ነው፣ ከአጋንንት ነው ነው እኮ ብለው እንዲያው ምን ይላል? ቅናትና ምቀኝነት ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉ። ቅናት ማለት ሌላው እንዳይሰለቅን፣ ሌላው እንዳያድግ፣ እኛ የምንማር ከሆነ ሌላው እንዳይማር፣ እኛ የምናገኝ ከሆነ ሌላው እንዳያገኝ፣ እንዲያጣ፣ ተቃራኒው መጥፎ ነገር እንዲሆን ማድረግ ማለት ነው። ይሄ በግለሰብ ደረጃ በማህበረሰብ ደረጃ በስፋት በሰው ልጅ ደረጃ የሆነ ያለ በአሁኑ ጊዜ በዓለም ውስጥ ከፍተኛ ችግር እየተፈጠረ ያለው አንዱ ውጤት የቅናትና የምቀኝነት ውጤት ነው። አንዱ ለሌላው በጎ ሲሆን ስለማይወድ እሱን ለማሰናከል የተለያየ ሽፋን የሚያደርግበት የአካሄድ ውጤት ማለት ነው። እግዚአብሔር ቤት ውስጥ ደግሞ ይሄ ፈጽሞ ፈጽሞ እንዳይኖር ጥንቃቄ ማድረግ እንዳለብን ነው። በእግዚአብሔር ቤት ውስጥ ቅናትና ምቀኝነት ካለ እውነተኛ ክርስትና ህይወት ልንለማመድ አንችልም። በእኛ መካከል የእግዚአብሔር ሰዎች ነን እያል ነገር ግን የስጋ ስራ፣ የሴጣን ስራ፣ የዓለም ስራ ወይም ደግሞ ለዓለም ለስጋ ለሰይጣን በሚመች መንገድ የመመላለስ ሁኔታ ሊኖር ይችላል ማለት ነው። ምክንያቱም ቅናትና ምቀኝነት ባለበት እውቀትና ክፉ ስራ ሁሉ አሉና የዚሁ ተቃራኒው ምንድነው? የእውነተኛ ፍቅር ነጸብራቅ ቁጥር 17-18 እንደዚህ ለእኛይቱ ጥበብ ግን በመጀመሪያ ንጽሕት ናት ይላል። ንጹህ አስተሳሰብ፣ የቅንነት አስተሳሰብ፣ ተንኮል የሌለበት አስተሳሰብ፣ ተንኮል የሌለበትን የቃልን ወተት ተመኙ ይላል ጴጥሮስ በመልእክቱ ውስጥ። በኋላ ታራቂ የዚህ ተቃራኒ ማለት ነው። እውነተኛ ፍቅር ካለ መታረቅ አንቸረን። የእውነተኛ ፍቅር አካሄድ፣ የንጹህ አካሄድ የመራራ ቅናትና ምቀኝነት ተቃራኒ የሆነው ታራቂ የምታረቅ ነው። ባለፈው ትምህርታችን አንድ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንዳየ ነው በመጨረሻው ዘመን ፍቅር ሲጎድል አንዱ ሰዎች እርቅን የማይሰሙ ይሆናሉ ይላል። እዚህ ጋር ደግሞ የእግዚአብሔር ፍቅር ሲበዛ ደግሞ መታረቅ አያስቸግርም። አንዱ ሌላው ሊበድል ይችላል፣ መበዳደል ሊኖር ይችላል። ነገር ግን ይቅር ለማለት በቅንነት ስህተታችን መቀበልም አንቸገርም። ለሌሎችም ይቅርታ ለመስጠት እኛም ደግሞ ሌሎችን ይቅርታ ለመጠየቅ አንቸገርም ማለት ነው። ለመታረቅ ሰይጣን በጥላቻ በቅናትና በምቀኝነት በከፍተኛ ደረጃ በዓለም ውስጥ እንዲሁም እንዲያውም በቅዱሳን መካከል እንኳን ይሄ አንዱ ትልቅ ችግር እየፈጠረ ያለ ነገር በፍቅር ደግሞ እግዚአብሔር በመካከላችን ደግሞ በታላቅ ኃይል ይመላለሳል። የእውነተኛ ፍቅር ሲሆን እርቅ ሲኖር ማለት ነው። ስለዚህ ሰማያዊ ፍቅር ያለባት እምነት ታራቂ ናት፣ ገር ናት። ጨካኝ አይደለም፣ ገር ግትር አይደለም። ለክፉ ነገር ይቅር ለማለትም ለመባልም ግትር አይደለም፣ ገር ነው። በገርነት ስህተታችንን እንቀበላለን። ልባችን ህሊናችን እያወቀ ጽኑ አቋም ይዘን የጥላቻ ወይም ደግሞ ያለመታረቅ አቋም ይዘን አንከራከርም። የገርነት ልባለን ማለት ነው። እሺ ባይና ይላል። ቀጥሎ ደግሞ ምህረትና በጎ ፍሬ የሞላባት ና ሰማያዊ ጥበብ። ስጋዊ ጥበብ ሰይጣናዊ ወይም ደግሞ ሰይጣናዊ ጥበብ አለማዊ ጥበብ መራራ ቅናትና አድመኝነት ምቀኝነት ሲሆን ሰማያዊ ጥበብ ግን ሰማያዊ ጥበብ የላይንቱ ጥበብ ግን በመጀመሪያ ንጽሕት ናት፣ በኋላ ታራቂ፣ ገር፣ ይሽባል፣ ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። ሰማያዊ ጥበብ ግብዝነት የሌለበት ማለት የማስመሰል ፍቅር አይደለም፣ እውነተኛ ፍቅር ነው ማለት ነው። እውነተኛ ህይወት ነው። ሰማያዊ ጥበብ፣ ሰማያዊ ህይወት ይህን ይመስላል ማለት ነው። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይጠራል። እንግዲህ እኛ እውነተኛ የእግዚአብሔርን ፍቅር በምንለማመድበት ጊዜ የእግዚአብሔር ክብር ከኛ ጋር ነው። እግዚአብሔር ከኛ ጋር ለመሆኑ ከቅናት ከምቀኝነት ከአድባኝነት ከመራራ ጥላቻ ነጻ የሆነን ማለት ነው። አንዱ እውነተኛ ሰማያዊ ፍቅር ምልክቱ ያው ነው። ቅድም ወደ ጠቀስኩት ነጥብ ይሄዳለሁ። በመጀመሪያ ደረጃ እውነተኛና ሰማያዊ ፍቅር በምንለማመድበት ጊዜ ውጤቱ ከማንም በላይ መልካም ውጤቱ ለእኛ ነው። ስለዚህ እግዚአብሔርን በእውነት የሚያመልኩ እግዚአብሔርን በእውነትና በጽድቅ የሚያመልኩ የእግዚአብሔርን እውነተኛ ፍቅር የሚለማመዱ ሰዎች እግዚአብሔርን የማክበር ባህሪ ያላቸው፣ እግዚአብሔርን የመፍራት ባህሪ ያላቸው ናቸው። እግዚአብሔርን አይዳፈሩትም። እነዚህ ሰዎች በመዝሙረ ዳዊት 127 መክንያት 128 ላይ እንደምናገረው እንደዚህ ይላል። ከቁጥር 1 እስከ 6 እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱት ምስጉኖች ናቸው። እነዚህ እውነተኛ ሰማያዊ ፍቅርን የሚለማመዱ ማለት ነው። የእነዚህ ሰዎች እግዚአብሔርን የሚፈሩት እግዚአብሔርን የሚወዱት እግዚአብሔርን የሚያከብሩ ሰዎች እነዚህ ሰዎች በመንገዶቹም የሚሄዱት እነዚህ የተባረኩት ናቸው። ይህና ምን ይላል መሰላቸው? ቁጥር 2 ላይ የድካሜን ፍሬ ይመገባል። እግዚአብሔርን የሚወዱት የድካማቸውን ፍሬ ይመገባሉ። ሰርተው ደክመው ድካማቸው ሌላ አይመገብም፣ እነሱ ይመገባል፣ ዘራቸው ይመገባል ማለት ነው። ምስጉን ነህ፣ መልካምም ይሆንልሃል። እንደዚህ የሚሰራ ሰው ምስቲ በቤት ልፍኝ ውስጥ እንደሚያፈራ ወይናል። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክ፣ በሕይወት ዘመን ሁሉ የኢየሩሳሌምን መልካምነቷን ታያል፣ የልጆችንም ልጆች ታያል፣ በእስራኤል ላይ ሰላም ይሁን ይላል። እነዚህ እውነተኛ ሰማያዊ ፍቅር የሚለማመዱ እውነተኛ የእግዚአብሔር ሰዎች ከየትም ስፍራ ይሁን፣ ከየትም ቤተ ክርስቲያን ይሁን፣ ከየትኛውም ዘር ይሁን፣ ከየትኛውም አመጣጥ ይሁን፣ ከየትኛውም የኑሮ ደረጃ ይሁን፣ ማንም እግዚአብሔርን በእውነት የሚያመልክ እግዚአብሔርን የሚወድ የእግዚአብሔር እውነተኛ ፍቅር ያለው ሰው በዚህ ፍቅርም ደግሞ መሰረት እግዚአብሔርን የሚያመልክ ሰው የተባረከ ይሆናል። ይደክማል፣ የድካሙን ፍሬ ይመገባል። ያው ደስ ብሎ በሚያገኘው ገንዘብ ወይም በሚያገኘው ማቴሪያላዊ ነገር ሁሉ የሌላ ወቀሳ ሳይኖርበት እጅግ በጣም ደስ ብሎት የድካሙን ፍሬ ይመገባል። እሱ ይደክማል፣ የደከመበትን ይበላል ማለት ነው። ትዳሩ ያማረለት ይሆናል። ይህ የእውነተኛ የክርስቶስ ኢየሱስ ፍቅር በትዳርም ውስጥ ይገባል። እውነተኛ ፍቅር የእግዚአብሔር ፍቅር ካለ ባልና ሚስት በእውነተኛ ፍቅር የሚዋደዱ ከሆነ አቤት ትዳር እንዴት እንደምትሆን ይታያችሁ። እነዚህ ሰዎች በመካከላቸው እንግዲህ መራራ ቅናትና አድመኝነት፣ መራራ ጥላቻ ፈጽሞ ቦታ የሌላቸው ወይ ሊታይ ይችላል። የሞቀ ትዳር በክርስቶስ ኢየሱስ ባለን ጽኑ ፍቅር ላይ የተመሰረተ። እነዚህ ሰዎች የእግዚአብሔርን ፍቅር ስለሚለማመደው ኑሯቸው፣ ትዳራቸው፣ እርስ በርሳቸው የሚኖራቸው ቤተሰባዊ አቋማቸው እጅግ የሚያስቀናና እጅግ የሚያስደስት ነው የሚሆነው። ሚስቲ በቤት ልፍኝ ውስጥ እንደሚያፈራ ወይና እግዚአብሔር በሚል ወይም ደግሞ በልጆች እንደሚባረክ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። ሚስቱ ወይም ባል የተባረከ እንደሚሆኑ ልጆች የተባረኩ እንደሚሆኑ እግዚአብሔር ከጽዮን ይባርክህ በሕይወት ዘመን ሁሉ ይባርክህ ይላል። ቀጥሎ ደግሞ በምድር ላይ እንኳን እድሜ እንኳን እንደሚላል እግዚአብሔር በእውነት በፍቅር በመኖራችን እግዚአብሔር በእድሜ ይባርካል ማለት ነው። እንዲያውም ቁጥር ስድስት ላይ የልጆችንም ልጆች ታያለህ ነው የሚለው። እግዚአብሔርን የሚፈራ ሰው እድሜው በምድር ላይ ረዘመ ይሆናል ባለ መጽሐፍ ውስጥ። እንግዲህ እውነተኛ ፍቅር በምንለማመድበት ጊዜ በረከቱ ከማንም በላይ በመጀመሪያ ደረጃ ላይኛው ለራሳችን ነው። እግዚአብሔርን በመውደድ ሕይወታቸውን ለእግዚአብሔር የሰጡ ሰዎች ዘሮቻቸው ሲባረኩ በብዙ ሁኔታ ምናልባት አስተውለ ሊሆን ይችላል። በእውነት እግዚአብሔር በእውነት ይባርካል። ስለዚህ ነገር ሲናገር እስቲ መዝሙር 111 በክንፍ 112 እስቲ እናድበው አብረን ከቁጥር 1 እስከ 7 ያለውን ሀሌሉያ እግዚአብሔር እግዚአብሔርን የሚፈራ ሰው፣ ትእዛዙን እጅግ የሚወድ ሰው፣ ምስጉን ነው። እንግዲህ ትእዛዙን የሚወድ ሰው ምን ይሆናሉ ብለው፣ በመጀመሪያ ደረጃ የትእዛዝ ፍጻሜ እግዚአብሔርን መውደድ ነው። ከዛ ወንድሞችና እህቶችን መውደድ ነው ብለናል። ትእዛዙንም እጅግ የሚወድ ሰው ነው ብለው፣ ምስጉን ነው፣ የተባረከ ነው። ምስጉን ነው የምለው በሌሎቹ ቃሚዎች የተባረከ ነው የሚለውን ሀሳብ ነው የምደርሰው። ምን ይላል ይሄ? እግዚአብሔርን የሚወድ እግዚአብሔርን ከመውደድ ጋር በተያያዘ እርሱን የሚያምር እግዚአብሔርን የሚፈራ ለእግዚአብሔር የሚገዛ በተግባር የሚወድ በቃልና በአንደበት ሳይሆን በተግባር እግዚአብሔርን የሚወድ ሰው የተባረከ ነው፣ ምስጉን ነው፣ የተባረከ ነው። ዘሩ በምድር ላይ ኃያል ይሆናል ይላል። እንዲያውም እኛ እግዚአብሔርን ከልባችን በመውደድ ሕይወታችን ለጌታ በመስጠታችንና ዘመናችን ሁሉ በእግዚአብሔር እውነተኛ ፍቅር ላይ በተመሰረተ ክርስትና የምንኖር ከሆነ ዘሮቻችንን እግዚአብሔር ይባርካል፣ በምድር ላይ ኃያል ይሆናል ይላል። የክኖች ትውልድ ትባረካለች። እንዲያውም ከሺ 10 ሺ ትውልድ ሁሉ እንደሚባረክ ነው። ይህንን ስንል ወደ መጽሐፍ ቅዱሳችን መለስ ልንል እንችላለን። አብርሃም የእስራኤል የሚባለው ዘር የተባረከው በምክንያት ነው። አብርሃም እግዚአብሔርን በመፍራቱና እርሱን በመውደድ ከዘሩ ጣዖትን ከሚያመልኩት ወጥቶ ለብቻው ራሱ ለእግዚአብሔር ስለለየ ነው እግዚአብሔር የአብርሃምን ዘር የባረከው። እግዚአብሔር ይስሐቅን ያዕቆብን ባረከው። ይህ የአብርሃም የመታዘዙ ውጤት ነው። አብርሃም በመታዘዙ ምክንያት ዘሩ ተባረከ። ይህ ብቻ አይደለም። ዛሬም እግዚአብሔርን የሚፈሩት ሰዎች እግዚአብሔርን በእውነትና በጽድቅ በእውነተኛ ፍቅር በተግባር ፍቅር በአንደበት ፍቅር ሳይሆን በመሰጠት ፍቅር ቃሉ ዮሐንስ በሚናገረው ወይም ደግሞ ያዕቆብ በሚናገረው መልክ እግዚአብሔርን የሚያመልኩ በእውነት በፍቅር የሚመላለሱ ሰዎች ለሌሎች ያላቸውን በሚያስፈልግበት ጊዜ ለመስጠት የማይሰስቱ መራራ ቅንዓትና አድመኝነትን በመቃወም ጥላቻን በመቃወም የተመላለሱ ሕይወታቸውን በዘመናቸው ሁሉ በጎን የሚወዱ የቀናው ነገር የሚወዱ ከክፉ ጋር የማይስማሙ ከክፉ ጋር አብረው የማይሄዱ ለክፉ የማይመቹ ለበጎ ነገር ግን የሚመቹ በዚህ መልክ እግዚአብሔርን ያመለኩ ሰዎች ዘራቸው በምድር ላይ ኃያል ይሆናል። ዘራችን ይባረካል በምድር ላይ እንኳን ማለት ነው። እኔ አንድ አስደናቂ የሆነ ነገር እንዲሁ የአንዳንድ ሰዎችን ያለፉት አባቶችን ህይወት ሳይ ህይወታቸውን ለጌታ ለእግዚአብሔር በመስጠት ዘመናቸውን ያሳለፉ ለእሱ የተገረፉ ብዙ መከራ ያዩ ህይወታቸውን ሳይቀር ለጌታ የሰጡት ዛሬ ልጆቻቸው በምድር እንኳን እጅግ በጣም ኃያላን ሆነው ትልቅ ምስክርነት ያላቸው ታላላቅ የምርምር ሰዎች፣ ታላላቅ ሐኪሞች፣ ታላላቅ ሳይንቲስቶች፣ ታላላቅ የእውቀትን የጥበብን ሰዎች፣ የህግ ሰዎች። በእውነት አንዳንድ ጊዜ እነዛን ሰዎች በዘመናቸው የኖሩበትን ሁኔታ እንዲሁ አይቼ አሁን ደግሞ የእነሱ ዘር ምን እንደመስል ሳይ ያንን ሳይደንቀኝ እግዚአብሔር እንደተናገረው እግዚአብሔርን የሚፈራ ሰው ዘሩ በምድር ላይ ኃያል ይሆናል። አንዳንድ ጊዜ ሰውየው እግዚአብሔርን በመፍራት የኖረ ነው፣ ግን ልጆቹ እንደ የማይሆን አይነት ነገር ከዛ ጋር ተቃራኒ የሆነ አካሄድ ያላቸው ሊሆኑ ይችላሉ። ይህ ምንድን ነው የሚል ጥያቄ ሊፈጥር ይችላል። ነገር ግን የእነዚህ ዘር ለጊዜው እንኳን እንደዛ ቢሆን እግዚአብሔር በሚያስደንቅ ሁኔታ ሲለውጣቸው እና በሚያስደንቅ ሁኔታ እግዚአብሔር እነዛን ሰዎች ዘሮች ሲባርክና ሲለውጣቸው እንመለከታለን። እንግዲህ እግዚአብሔርን የሚባርክ እግዚአብሔርን የሚወድ ከእግዚአብሔር እግዚአብሔርን በእውነተኛ ፍቅር ከመውደድ ጋር በተያያዘ እግዚአብሔርን የሚያመልክ ሰው በረከቱ በመጀመሪያ ደረጃ ለእሱና ለዘሩ ጭምር ነው ማለት ነው። እንድንባረክ በምድር ላይ እንድንባረክ ጌታን በእውነተኛ መንፈስ በእውነተኛ ልብ በእውነተኛ አካሄድ እንድንወደው ይገባታል ማለት ነው። ፍቅር ያለው እግዚአብሔር አይቶታል። እግዚአብሔር ይባርካል። እግዚአብሔር በፍቅር ይባርካል። እግዚአብሔር በቅንነት ይባርካል። እግዚአብሔር በትህትና ይባርካል። እነዚህ ሁሉ ከፍቅር ጋር የተያዙ ነገሮች ናቸው። አስደናቂ የእግዚአብሔር ክብር የሚገለጽበት መንገድ ያው ነው። ስለዚህ የተግባር ፍቅር ጥቅሙ ከማናችን በላይ ለእኛው ለራሳችን እንድንመላለስ ለራሳችን ትልቅ ትልቅ የበረከት ክምችት ልክ በባንክ እንደሚቀመጥ ገንዘብ ማለት ነው ሳናል እያስቀመጥን ነው ያለ። በሌላ በኩል ደግሞ የእግዚአብሔርን ፍቅር በምድራዊ ቅናትና ምቀኝነት፣ በዘረኝነት፣ በስልጣን ፍቅር፣ በገንዘብ ፍቅር፣ በሌላ በሌላ እግዚአብሔር በማይወደው ፍቅር ለውጥን በህይወት ከጌታ ጋር አለን እያን ከዚህ ውጭ የምንመላለስ ከፍቅር ውጭ የምንመላለስ ከሆን ተቃራኒውን እያደረግን ነው ያለን ማለት ነው። እርግማኔ ለራሳችን እና ለዘሮቻችን እያስቀመጥን ነው ያለን ማለት ነው። እግዚአብሔር ከዚህ አይነት እርግማኔ ያውጣል። ምናልባት በዚህ መንገድ ያለን ከሆነ በእውነት ልንመለስ ይገባናል። ከምንም በላይ አብልጠን እግዚአብሔርን ልንወድ ይገባናል። ለሌሎች ግን ለራሳችንን በረከት ስንል ማለት ነው። እንዲያውም በመጨረሻ ይህንን የዛሬው ትምህርት ከመዝጋቴ በፊት አንድ ሁልጊዜ የሚባል ነገር አለ። ኢትዮጵያውያን በዚህ በግርሃት በምቀኝነት እርስ በርሳችን እንደው የታወቅ ነው የሚል አባባል አለ። ብዙ እስቲ ይሄ አባባል እውነት ይሁን አይሁን ስናስብ ግን ስንመረምረው አብዛኛው ባህላችን ምናልባት በባህላችን ውስጥ ይሄ ነገር ታይዞ የመጣ ዛሬ ወደ ኢየሱስ ክርስቶስ ከመጣን በኋላ እሱን እያገለገልን የሚያስቸግረን ከሆነ ራሳችንን እንፈትሽ። እኔ መራራ ቅናትና አድመኝነት ካለ አትመኩ ስለምን ምናልባት ሳናው በስውር እየተለማመድን ካለ ሳና ሰው ሊያደረግን ካለ ምን መሆን ይገባናል? ያንን አውጥተን ልንጥል ይገባናል ማለት ነው። መራራ ቅናትና አድመኝነት ባለበት እግዚአብሔር ከኛ ጋር አይደለም። እውነተኛ የሰማያዊ ፍቅር ባለበት እግዚአብሔር ከኛ ጋር ነው። በረከቱ ከኛ ጋር ነው። በረከቱ ከዘራችን፣ በረከቱ ከቤተሰባችን ነው። ተቃራኒው ደግሞ እንዲሁ ጥላቻ፣ መራራ ቅናትና አድመኝነት ባለበት ደግሞ መጥፎ ነገር አለ ማለት ነው። እኛ ኢትዮጵያውያን መታወቅ ያለብን በሰማያዊ ፍቅር መሆን ይገባናል። በማሰናክል ልንመካ አይገባንም። ወይም የወንድምን ስራ በማበላሸት በሲሩም ወሬ በግልጽ ልንደሰት አይገባንም። ልናዝን ይገባናል። ሌላ አድርገን ከሆነ ልንጸጸት ይገባናል ማለት ነው። ወደ ፍቅር ከመጣ እርስ በርሳችን አውንታዊ በሆነ መንገድ መደጋገፍ ይገባናል። ወንድምን ወደ ቀና መንገድ መምራት፣ የወንድም ነገር ሊበላሽ የሰው ዘር ማንም ቢሆን ነው የሚበላሽ ነገር ካለ በቅንነት አርመን እሱ በበጎ መንገድ የሚሳካበትን አቅጣጫ ልናሳ ይገባናል እንጂ እነሆ ወንድሞቻችንና እህቶቻችን እያሳደግን ነገራችን ነገራቸውን ማበላሸት የለብንም ማለት ነው። እንግዲህ ይህን የምናገር ከሆነ የእግዚአብሔር መንፈስ ከኛ ጋር ነው። እግዚአብሔር ባርኮናል ማለት የሴት አይነት ተግባራዊ ፍቅር በህይወታችን እንድንለማመድ ጌታ ይርዳን። አሁን የዛሬው ትምህርታችንን በጸሎት እንጠቃለን። የዘላለም አምላክ እግዚአብሔር ስለ ፍቅር ብዙ ነገር አንስተናል። አሁንም ጌታ ሆይ ይህንን እንድንተገብር ይርዳን። በመንፈስህ አግዘን እንድናሳው እንድርዳን። ፍቅር የሌለው ህይወት እግዚአብሔር ችተን ፍቅር ያለው ህይወት እውነተኛ አንተ እኛን የወደድክበትን አይነት ፍቅር እንድንኖር ይርዳን። እርስ በርሳችን በዚህ ፍቅር እንድንታይርዳን። እይታችን፣ አካሄዳችን፣ እግዚአብሔር አምላካችን ተግባራችን ሁሉ ከእውነተኛ ፍቅር ጋር የተያዘ ከግብዝነት የራቅ የግብዝነት ፍቅር የሌለበት አካሄድ እንዲሆን አድርግ። ስለሰማህን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን።